Gambino. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ። ሰላም ጤናስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ረቡዕ ምሽት መስከረም 22/2013 ዓ.ም ምረት የጋቢና ቪኦኤ መርሃ ግብር ጀምሯል። በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ በዛ የሚገኙ ኢትዮጵያውያን ስደተኞችን መብት ለማስከበር ጥረት እያደረኩ ነው አለ።
የሚገኘው ላይ ወደ 400 ከዛ ከፍሎ ወደ 120 እና እንደዚህ ብዙዎች ወደ ሀገር ቤት እንዲሄዱ ተደርጓል።
የሰማችኋቸው የሊባኖስ የቆንስል ጀነራል አቶ ተመስገን ዑመር ነው። በምሽቱ በዚህ ጉዳይ ላይ ዘገባ ይኖረናል። በሌላ በኩል የኦሮሞ የአባ ገዳዎች ህብረት በሆራ ፊንፊኔና ሆራ አልሰዴ የእርቻ ክብረ በዓል አከባበር ዙሪያ መግለጫ ሰጥተዋል። ይህንና ሌሎች ዘገባዎች ይዘንላችሁ ወደ እናንተ መተናል። ኤደን ገረመው መርሃ ግብሩን በመምራት ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ እቆያለሁ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች።
አመሰግናለሁ ኤደን። የሰባዊ መብት ተሟጋችና መምህር የነበሩት ፕሮፌሰር መስፍን ወልደ ማርያም በ90 አመታቸው አረፉ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ ባለስልጣናትና ታዋቂ ሰዎችም በፕሮፌሰር መስፍን እረፍት የተሰማቸውን ሀዘን እየገለጹ ነው። በኢትዮጵያ ፖለቲካ ትልቅ ቦታ የነበራቸው ፕሮፌሰር መስፍን ያረፉት ትላንት ማክሰኞ መስከረም 19/2013 ዓመተ ምህረት ሲሆን የቀብር ስነ ስርዓታቸው መቼ እንደሚከናወን ገና አልታወቀም። የደቡብ ምዕራብ ዞኖችና ኮንታ ልዩ ወረዳ ደቡብ ምዕራብ ኢትዮጵያ በሚል በጋራ አዲስ ክልል ለመመስረት በምክር ቤታቸው መወሰናቸውን አስታውቀዋል። ምክር ቤቶቹ ውሳኔያቸውን ለፌዴሬሽን ምክር ቤት ማንነት ቋሚ ኮሚቴ ማስገባታቸውንም ለአሜሪካ ድምጽ በስልክ ተናግረዋል። በዞኖቹ ከመነገረው ውጪ ግን በፌደራል መንግስትም ሆነ በፌደሬሽን ምክር ቤት ስለአደረጃጀቱ እስካሁን የተባለ ነገር አለመኖሩን የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የላከልን ዘገባ ያመለክታል። የዓለም የጤና ድርጅት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በድርጅቱ የሀገሪው ተቀጣሪ በሆኑ የኢቦላ ወረርሽኝ እርዳታ ሰራተኞች ተፈጸሙ ስለተባሉ ወሲባዊ ማዋከብና ሌሎችም ጥፋቶች የሚገልጸውን አዲስ ሪፖርት እንመረምራለን ሲል አስታወቀ። ሪፖርቱን ያወጡት ዘ ኒው ሂዩማኒቴሪያን እና ቶምሰን ሮይተርስ ፋውንዴሽን የተባሉ ድርጅቶች አንድ አመት የፈጀ ክትትል አድርገው ነው። ቃለ መጠይቅ የተደረገላቸውን የ51 ሴቶች ቃል ያዘው አዲስ ሪፖርት እንደ ኢዞፓ አቆጣጠር ከ2018 እስከ ዘንድሮ 2020 ባለው ጊዜ የዓለም የጤና ድርጅት ሰራተኞች ነን በሚሉ ወንዶች ጥቃትና ወከባ እንደደረሰባቸው መናገራቸውን አውስቷል። ድንበር የለሽ ሐኪሞች ዓለም አቀፍ የፍልሰተኞች ድርጅት ኦክስፋም የተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ የኮንጎ የጤና ሚኒስቴር ሰራተኞች ፈጸሙ የተባሉትን አድራጎቶችም ሪፖርቱ ዘርዝሯል። በሪፖርቱ አጠናቃሪዎች የተጠየቁት ሴቶች አብዛኞቹ እንዳሉት ብዙዎቹ ወንዶች ሴቶችን መጠጥ ያጠጡ ስራ እናስቀጥርሻለን ወይም የተቀጠሩ ከሆነ ትባረሪያለሽ በማለት አለዚያም በማግባባት በግዳዊ ወሲባዊ ተግባር ፈጽመውባቸዋል። ሪፐብሊካኑ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና በመጪው ምርጫ የሚፎካከራቸው ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን ትላንት ማክሰኞ ማታ ያካሄዱት ክርክር በንትርክና ከስነ ስርዓት ውጪ በተበጠበጠ ሁኔታ አልፏል። ሁለቱ ተፎካካሪዎች 90 ደቂቃ በወሰደው ክርክር አንዱ ሌላውን ለሚቀጥሉት 4 አመታት ሀገሪቱን ለመምራት ብቁ አይደለም ብለው መራጮችን ለማሳመን እርስ በርስ በመዘላለፍ ተነታርከዋል። ዩናይትድ ስቴትስ ውስጥ 205,000 ሰዎችን የገደለውና በሞቱት ሰዎች ቁጥር ከዓለም ቀዳሚው ያደረጋትን የኮቪድ-19 ወረርሽኝ የመጪው ምርጫ በተአማኒነት መከናወን እሰጣ ገባ ከተወራወሩባቸው ጉዳዮች መካከል ሲሆኑ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጫቸው ወጋ አጥባቂዋ ዳኛ ኤሚ ኮኒ ባረት ጉዳይ በሀገሪቱ የዘር ግንኙነት እንዲሁም በአካባቢ ጥበቃ ጉዳዮችም ተከራክረዋል። ፕሬዝዳንት ትራምፕ እንደ ኢዞፓ አቆጣጠር በ2016ና ለፕሬዝዳንትነት በተወዳደሩበት 2017 ለሁለቱም አመታት ለፌደራሉ መንግስት የከፈሉት የገቢ ግብር $750 ብቻ ነው የሚል ሪፖርት በቅርቡ ዘኒውዮርክ ታይምስ ጋዜጣ አውጥቷል። ፕሬዝዳንቱ ሐሰት ነው ብዙ ሚሊዮን ዶላር ከፍያለሁ ብለው አስተባብለዋል። ጆ ባይደን ከአንድ አስተማሪ ያነሰ ግብር ነው የከፈልከው ሲሉ በክርክሩ ላይ ተናግረዋል። የትላንት ማታው ክርክር የፓርቲ ወገንተኝነት መስመር የለየ ትችት እየቀረበበት ሲሆን ዱላ ቀረሽ ቃላት የተወራወሩበት መሆኑ ግን እጅግ የሰላ ነቀፋ አስከትሏል። ህንድ ከ1.3 ቢሊዮን ህዝብ ውስጥ 6.2 ሚሊዮን በላይ የሚሆኑ የኮሮና ቫይረስ ተያዦች እንዳሉ አስታውቃለች። ይሁን እንጂ በሀገሪቱ የጤና ባለስልጣናት የተካሄደ አንድ አዲስ ጥናት እንደሚያመለክተው አሃዙ ከተጠቀሰው በ10% ሳይበልጥ አይቀርም። የህንድ የህክምና ምርምር ተቋም ትላንት ባወጣው አዲስ ሪፖርት ከ10 ዓመት በላይ የሆኑ ሰዎች ተመርምረው ሰውነታቸው የቀደመ የኮሮና ቫይረስ ህመም ያዳበረው የቫይረሱ መከላከያ ተገኝቶባቸዋል። ከተተሉ በሀገሪቱ ዙሪያ ከነሐሴ አጋማሽ እስከ መስከረም አጋማሽ በነበረው ጊዜ ውስጥ 29000 ሰዎችን በመመርመር የተከናወነ መሆኑን አስታውቀዋል። አድማጮች ለሰዓቱ ያስኩላችሁ ዜና ይሄን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሄደል መልሳችሁ።
አሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰው ጋቢና ቪኦኤ ይቀጥላል። ስመኝሽ ቆየን ለዜናዎቹ አመሰግናለሁ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ በዚያ የሚገኙ ኢትዮጵያውያን ስደተኞችን መብት ለማስከበር ጥረት እያደረገ እንደሆነ አስታወቀ። ወደ ሀገራቸው መመለስ የሚፈልጉ ዜጎችን ለማገዝ የሚረዱ መላዎችን በተመለከተ ከሊባኖስ መንግስትና ከበጎ አድራጊዎች ጋር በትብብር እየሰራ እንደሆነም አስታውቋል። ቆንስል ጀነራል ተመስገን ዑመር ለአሜሪካ ድምጽ እንደተናገሩት ከኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ የተጻፈውና የኢትዮጵያውያን መብትና ደህንነት እንዲጠበቅ የሚጠይቀውን ደብዳቤም ለሀገሪቱ ፕሬዝዳንት አስረክበዋል። ካርታም ስዩም ጋር ቆይታ ያደረጉት ቆንስል ጀነራሉ በአሁኑ ሰዓት ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንን ለማገዝ እየተደረጉ ስላሉ ጥረቶች እንዲህ አስረድተዋል።
የመጀመሪያው ባሉበት ቦታ ላይ ድጋፍ ሊያገኙ የሚገባቸው በጣም ቫልነረብል የሚሆኑትን የመለየትና መከለያ መስጠት ነው። በዛው ላይ ደግሞ መሄድ ያለባቸውን በራሳቸው መሄድ የሚችሉትን እንደገና በአንድ በኩል በራሳቸው ትራንስፖርት ከፍሎ መሄድ የማይችሉትን እንደዛው ቅድም እንዳልነው ቫልነረብል የመለየት ስራዎች ስንሰራ የቆየ ነው። በጣም ሚዲያዎች ኦልሬዲ የተማክት ነገር ሊሆን ይችላል። ባለፈው ጊዜ ወደ የመጀመሪያው ላይ ወደ 400 ከዛ ቀጥሎ ወደ 120 ምናምን በዚህ ልጆች ወደ ሀገር ቤት እንዲሄዱ ተደርጓል። ይሄ እንግዲህ በየዞሩ እየተመደገበ ያለ ነው። አሁን ያለ ነው ቅርብ ጊዜ መጨረሻ ላይ የወጡ ልጆች 8ኛ ዙር የሚባለው ላይ የተመደገቡ ናቸው። እንግዲህ 1ኛ ዙር፣ 2ኛ ዙር፣ 3ኛ ዙር፣ 4ኛ ዙር እያለ 8ኛ ዙር ጨርሰን አሁን 9ኛ ዙር ከመደገብን ወደ አንድ ወጣቱን እንደዛ በላይ ይሆናል። እያጠረጥንላቸው ነው ያለው። ወደ 3000 ምናምን ልጆች ናቸው የተመዘገቡ። ትልቁ ፈተና የሚሆነው ወደ ሀገራቸው ለመመለስ ኤግዚት ቪዛ ማግኘት አለባቸው። ያ ኤግዚት ቪዛ ፕሮሴስ በጣም አሰልችና በጣም ኮምፕሊኬትድ የሆነ ሲስተም ነው ያላቸው። የሀገሩ መንግስት ያለው አሰራር ወደ ሀገር ቤት መሄድ ይፈልጋሉ የሚሉትን ልጅ መግቢያን ከወሰድን በኋላ እያንዳንዷን ልጅ መቼ ነው የገባችው፣ በማን አማካኝነት ነው ወደ ሀገር የመጣችው፣ ስፖንሰሯ ማን ነው፣ ክስ አለባት የለባትም፣ ፓስፖርት ቁጥሯ ምንድን ነው፣ እነዚህን ነገሮች ለእያንዳንዱ ሰው ለቅሞ የውስጥና ክስ ያለባቸውን ክስ አለባቸው ይቆያሉ ይላሉ። ክስ የሌለባቸውን ደግሞ ሊሄዱ ይችላሉ፣ ሰነድ አዘጋጅ ብለው ይጠቅማል። በዛ መሰረት እኛ የጉዞ ሰነድ አዘጋጅተን እንሰጣለን። ከዛ በኋላ እንደገና በጉዞ ሰነዱ ላይ እነሱ ኤግዚት ቪዛ ይመጣሉ። አንዳንዶቹ አይ እንደገና ክስ ተገኘባቸው ብሎ እንደገና አንዳንዶቹን ይጥሉብናል። ፕሮሴሱ ይሄ ነው። በጣም አጠችን ብዬ ያልኩት ፕሮሴስ ይሄ ነው። ከዚህ በፊት ቅጣት ካልከፈሉ በቆዩበት ጊዜ ቅጣት ካልከፈሉ መሄድ አይችሉም ነበረ። የኢኮኖሚ ክራይሲሱን ትክክላለላቸውም ይሆናል። ለረጅም ጊዜ ስንጠይቃቸው የነበረውን የቅጣት ፔናልቲ ምናምን ይባላል ያንን ፔናልቲ አንስተውልናል።
በዚያ ተቀጥረው የሚሰሩ አንዳንድ ኢትዮጵያን ከሚያቀርቡት ቅሬታ መካከል አንዱ ቀጣሪዎቻቸው የሰሩበትን ደሞዝ ሊሰጧቸው ፈቃደኛ አይደሉም። በተለይ አሁን በሊባኖስ ውስጥ ባለው የመጣኔ ሀብት ውጥንቅጥ ምክንያት መክፈል ያልቻሉ ቀጣሪዎች ገንዘባቸው ሊሰጧቸው ስላልቻሉ ቲኬቱን መግዛት የሚችሉበት አቅም የላቸውም። ከዛ በተረፈ ደግሞ አንዳንዶቹ የፈጠራ ክሶች ስለምንከሰስ ያ እየተጠቀሰ ከዛ ሀገር እንዳንወጣም እየሆን ነው የሚል ቅሬታ ያቀርባሉ። መሰል ጉዳዮችን ለመቅረፍ ከሊባኖስ መንግስት ጋር የምታደርጉት ግንኙነትን የምታደርጉት ጥረት ምን ይመስላል?
አሚኛ በሚቶኖ የማስማሚያ ወይም ማስታረቂያ ወይም ዲስፒዩት የሌገር ዲስፒዩት ሲነሳ እንደ ማስታረቂያ የሚሰራ ስላለ ከሱ በፊት ግን አንድ ልነግርህ የሚፈልገው ቅድም ህጋዊ የሆኑ በአሰሪ ቤት የሚጥሩ አሉ። ራሳቸው አሰሪ ቤት በመጡበት በሀገር ህግ መሰረት በአሰሪ ቤት የሚጥሩ አሉ። ከአሰሪ ቤት ጠፍተው ውጭ የሚጥሩ አሉ። ከአሰሪ ቤት ጠፍተው ውጭ የሚጥሩት ደሞዝ ተከለከልኩ ብለው እኛ ጋር ሊመጡ የሚችሉበት እድል እነሱም ያውቁታል። ምክንያቱም ማንም በዚህ ሊከራከርላቸው የሚችልበት ሁኔታ ስለሌለ ወደ ሀገር ቤት ልጆቻችን ተመልሰዋል። ባለፈው ዙር ላይ ለሚተመለሱት ወደ 150 ወደ 600 ሲሳም ሙሉ በሙሉ ኢትዮጵያውያን ኔትወርኮች እና የተለያዩ አደረጃጀቶች አስተዋጽኦ አድርገው ይህንን እንዲያደርጉልን እንግዲህ የተቸገሩ ልጆች አሉ፣ ይህን ትኬት የሚታገኘ ከሆነ አንድ ግልም ብለን በየቦታው ላይ እንትን ብለን እንደውም አብዛኛው አሜሪካ እና ካናዳ ተቀማጭ የሆኑ ኢትዮጵያውያን ናቸው። ይህን ሞቢላይዝ በማድረግ ይረዱን እኛ ለእኛ የሚባለው ቡድን አለ። ዋሽንግተን ዲሲ ዙሪያ ላይ ያለው የኢትዮጵያ ኦርቶዶክስ ቸርች ስር ያለ እዛ ቅርንጫፍ ስር ያለ በጎ አድራጎት ግሎባል አሊያንስ በሸልተርን በምንም እነዚህ እያገዙ ናቸው እና እነዚህ ጋር አውትሪች ማድረጉ ሁኔታ ጠቀሜታ ለሚሲሆኑም ኃላፊነቱ ከመወጣት አንጻር ህብረተሰቡን መግኘት ከመንሰል አንጻር በኮሚኒኬሽን በህብረተሰቡና በእኛ መካከል ላይ የሚኖረውን ግንኙነት የተሳለጠ እንዲሆን ሊያደርግ ይችላል። ግን ይህ ስሚል ያው ጉዳዩን ሙሉ በሙሉ እኛ ወስነን እኛ የምንጨል ሰው ስላይደለ ሌላኛው ሆስት ሀገር የሚወስናቸው ነገሮች እና እሱ የደረጋቸው አሰራሮች በራሳቸው እንቅፋት የሆኑበት ሁኔታ አለ። ዞሮ ዞሮ ግን ህብረተሰቡም ይገነዘባል ብዬ አስባለሁ። እኛም መሮጥ ያለብን መሄድ የሚገባን ከሄድን እና ችግሩን አብረን ትንካል አይ እየተግባባ እንሄዳለን። ሌሎች ጋር ደግሞ ክስተዳ ከማድረግ አንጠ ለምሳሌ በክብር ፕሬዚዳንታችን እዚህ ሀገር እንቅፋት የሆነ የሆነው አሰራር ለተወሰነ ጊዜ ዌይቪንግ ተደረግ ዜጎቻችን በቀጥታ ክስ የሌለባቸው ፍርድ ቤት ክስ የሌለባቸው ቀጥታ መውጣት እንዲችሉ ጥያቄ እንዲያቀርቡ ያው ክልል ዩኒቨርሲቲ ደብዳቤ ለአቻቸው ሊቀው ይህን አስረክበናል። አይ በመንግስትም በኩል የሚደረገው ነገር በዛ ይደረጋል። ሌሎች ነገሮች ዜጎች ለምሳሌ የሚረዳቸው ማይኖር ከሆነ ከሌሎችም ቦታዎች የማንገኝ ከሆነ ተመልሰን ወደ ዋና ሰልታችን እነዚህ ዜጎች ይረዳቸውና በራሳቸውም መመለስ የማችሉበት የሚሉ ሁኔታዎችን ለይተን ከነዝርዝራቸው ለዋና መስሪያ ቤት ሊቀን አንድ ድረስ የምናደርግበት ሁኔታ ነው ያለው ብዬ ሚደርስ
ስዩምንና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የዘንድሮ የኢሬቻ በዓል ኮቪድ-19ንና የወቅቱን የጸጥታ ሁኔታ መሰረት ባደረገ መልኩ እንደሚከበር የኦሮሞ አባገዳዎች ህብረት አስታወቁ። የኦሮሞ ወጣት የኢሬቻ በዓልን በአባገዳዎች ህብረት በተቀመጠው አቅጣጫ መሰረት እንዲያከብርም አባገዳዎቹ አሳስበዋል። የኦሮሞ የአባገዳዎች ህብረት በሆራ ፊንፊኔና ሆራ አርሴዴ የኢሬቻ ክብረ በዓል አከባበር ዙሪያ መግለጫ ሰጥቷል። ፀሐይ ዳምጠው ተጨማሪ አላት።
የኦሮሞ አባገዳዎች ህብረት በመግለጫቸው እንዳስታወቁት የዘንድሮውን የኢሬቻ በዓል በሁለት ምክንያት በአንድ ላይ ተሰባስቦ ማክበር አይቻልም። አባገዳ ጎበነ ሆላ የቱለማ አባገዳና የአባገዳዎች ህብረት ዋና ጻፊ ናቸው። የሆራ ፍንፍኔና ሆራ አርሰዲ የኢሬቻ ክብረ በዓል በውስን ሰው እንዲከበር የተወሰነበትን ምክንያት ያብራራሉ።
በፈንፍኔ ዙሪያ ያሉትና ከፈንፍኔ ርቆ ያሉት የኢሬሳ የምስጋና ታዳሚዎች እንደውም አልፎ ከውጭ የሚመጡት ከብሔርና ብሔረሰቦች የሚመጡት የኦሮሞ አጋር የሆኑት እንደባለፈው ኢሬሳን በወረፍንፍኔ ላይ የተጀመረ ከአንድ ምዕት ዓመት ተኩል በላይ ፈጅቶ በፈንፍኔ ላይ የሚከበረው ገና አንድ ዓመቱን አስቆጠረ። እንደዛ ልናከብር ብዙ ችግሮች ያጋጥሙናል። አንደኛ ኮቪድ-19 በሽታው ዓለምን ያስጨነቀ ያለው በሽታው የኦሮሞ ህዝብ እንደዛው ለምስጋና እየጨፈረ እየዘፈነ እየተቃቀፈ ከብሔርና ብሔረሰቦች ጋር ወጣቶች ከወጣቶች አዛውንት ከአዛውንት መካከለኛ እድሜ ያለው እንደዛ ምስጋናውን ለማቀረብ ሲመጡ ይሄ በሽታ ለማስተላለፍ አመቺ ሁኔታ ስለሚፈጠር እንደዛ አይሆንም። ሁለተኛ ደግሞ በአገሪቷ ላይ ያለው የሰላም ሁኔታ ያሳስበናል። የድህነቱ ጉዳይ ያሳስባል። ይሄንን በማስመልከት ኢሬቻ በዓልን እዛው ኢሬቻ ሲናከብሮ ከቤት ጀምሮ እስከ አሬሪ ባለው የሚመጣው ነበር። እንደዛ ልናረግ አንችልም።
በመሆኑም ህብረተሰቡም ራሱንና ቤተሰቡን ከኮቪድ-19 በመጠበቅ በአባገዳዎች ህብረት በተቀመጠው አቅጣጫ መሰረት በዓሉን እንዲያከብር አባገዳዎች አሳስበዋል። የበዓሉ ተሳታፊዎች በህክምና ባለሙያዎች የሚተላለፉ መልእክቶችን ተግባራዊ በማድረግ በዓሉን እንዲያከብሩም ነው አባገዳ ጎበንሆ ላይ የጠየቁት።
አልፎ ተርፎ ደግሞ የመጡት በወረፍንፍኔና በወራሰዴ ላይ ጥንቃቄ በተሞላ ህክምና ባለሙያ በሚሰጠው መመሪያ በማታገዝ ማስክ፣ አልኮል በማያዝ ርቀታችን ጠብቀን እንድናከብር ዛሬ ህይወታችን ካለ ለነጂ ለቤተሰቦቻችን ደግሞ ይሄንን በሽታ እና ደህነቱን ጉዳይ በማሳሰብ እንድናከብር ይሄን ነው ኦሮሞ አባገዳዎች ህብረት ይሄንን በመገናዘብ እንድናከብር አርገናል።
እንዲሁም የኢሬቻ በዓል የሰላም የፍቅርና የምስጋና በዓል ነው ያሉት አባገዳዎቹ መላው የኦሮሞ ወጣት በዓሉን ከፖለቲካ በጸዳ መንገድ እንዲያከብር ጥሪ አስተላልፈዋል።
ኢሬቻ ለኦሮሞ እንደተፈጠረ አብሮ የተፈጠረ ምስጋና የሚያቀርብበት አብሮ የተፈጠረ ኢሬቻ። ፖለቲካ ደግሞ በተወሰነ አመት አንድ ፖለቲካ ዛሬ ይሾማል በህዝብ ያቺን አመት ከጨረሰ ጥሩ ከሰራ ይሰራል፣ ጥሩ ካልሰራ ሌላ ፖለቲካ ፓርቲ ይተካል። ኢሬቻ ደግሞ ከትውልድ ወደ ትውልድ ቀጣይነት ያለው ስለሆነ ወደ ፖለቲካ ባናስጠጋው ጥሩ ነው፣ የፖለቲካ አራማጅ ባናረጋው ጥሩ ነው። ባህላችን ወጋችንን የኦሮሞ ህዝብ ደግሞ ኢሬቻን እንደሚወድ አቃል ለኢሬቻ ቅድማ ህይወቱን እንደሚሰጥ አቃል። ስለዚህ ያሉትም የገቡትም የቀሩትም ለቀጣዩ አመት ተስፋ ማድረግ ከዚህ ችግር እንድንወጣ ሁላችንም ተረባርበን ሁላችንም ለሰላም ዘብ በመቆም ኢሬቻውንም ባለንበት ጥንቃቄ አድርገን እንድናከብ መልእክት አስተላልፋለሁ።
መደጋገፍ ባህሉ የሆነ ወጣቱም እንደተለመደ ሁሉ በዓሉን አቅም ደካማዎችን በመርዳትና በማገዝ እንዲያሳልፍም አባቶች አሳስበዋል። በበዓሉ ላይ መሳተፍ ያልቻሉ ሰዎች ደግሞ በየቤታቸውና አከባቢያቸው ፍርአቱን ተከትለው ፈጣሪ እንዲያመሰግኑ ጥሪ ቀርቧል። በኦሮሞ ህዝብ ዘንድ ትልቅ ስፍራ ያለው የኢሬቻ በዓል በመጪው ቅዳሜና እሁድ ይከበራል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። የሐረማያ ሐይቅ ከ16 ዓመታት በኋላ ወደ ቦታው ተመልሷል። በዋናነት ዘንድሮ በመላ ሀገሪቱ ከጣለውን ከመጠን ያለፈ ዝናብ ጋር በተያያዘና በሌሎችም ደጋፊ ምክንያቶች የተመለሰው ሐይቅ ድጋሚ እንዳይጠፋ ምን መደረግ አለበት የሚለው ጉዳይ ምሁራንና የሐረማያ ከተማ ነዋሪዎችን የሚያስጨንቅ ሆኖ አዲስ ቸኮል በዚህ ዙሪያ ዘገባለው።
አቶ ማህፉዛል ይባላሉ። ተወልደው ያደጉት በሐረማያ ከተማ ነው። ቀድሞ ህይወታቸው ከሐረማያ ሐይቅ ጋር በጅጉ የተቆራኘ ነበር። ከ10 በላይ ጀልባዎችም ነበሯቸው። ከ16 ዓመት በኋላ የሐረማያ ሐይቅ መመለሱ ደስታና ተስፋን አጎናጽፏቸዋል።
የሐይቁን ፍቅር የሚያውቀው በተለይ ከኛ ያባሰ ያለም አይመስለኝም። እና ብዙ ትዝታ አለን። እና በዚህ ሐይቅም ብዙ ተጠቃሚም ነን። በመጥፋቱ በጣም ተከፍተን ነበር። አሁን እንደገና በመመለሱ ደግሞ በጣም ደስ ብሎናል። ያው ስናመርክበት ስንኖርበት ብዙ በዚሁ ነው እኛ ያደግነውም ቤተሰብም ያሳደግነው በዚሁ ነው። አሁንም በቃ ኑሮአችንን ያሳለፍነው
ሃይቁ አቅራቢያ የነበረው መናፈሻ ለሐረማያ ብቻ ሳይሆን ለድሬዳዋና ሐረር ከተማ ሙሽሮች እንዲሁም የረስት ቀን ተዝናኞች ተመራጭ ቦታ ነበር። ባሳለማትም ሃይቁ ጥሩ ስም ነበረው። አቶ ኢብሳብ ድራማና ጓደኞቹ ቀድሞ አሳ ማንንም የከተማው ነዋሪ በነጻ የሚመገበው የነበረ ምግብ እንደነበረ ያስታውሳሉ።
አሳ በዛን ጊዜ በቀን ብዙ አሳ ይረባ ነበር።
ከዚህ 5 ብር እና 6 ብር ነው እኮ እንደውም እዚህ አይሸጥም። እንደዚህ ነው እንበላው እንጂ ከዛ በኋላ ነው 30 ብር 60 ብር የሆነ ሄደ። አሳው ከ60 ብር በላይ ከዛ በኋላ ጠፋ። ቢዋ በቃ ሜዳ በሜዳ ሆነ።
ያረማህክ ለዋናና ለሽርሽር የነበረው ተቀመጣም ከ1996 በፊት በከተማው የኖር የነበረው የከተማው ነዋሪዎችና ያረማ ዩኒቨርሲቲ የቀድሞ ተማሪዎች የሚናገሩት ነው። ሃይቁ ከዚህ በፊትም ባነስተኛ መጠን ቢሆንም ለተወሰኑ ወራት ተመልሶ የሚያውቅ ሲሆን ዘንድሮ ግን ቀድሞ ከነበረው ስፋት ጋር በሚቀራረብ ደረጃ መመለሱ ብዙዎች ሃይቁ ዳግም ላይጠፋ ይችላል ብለው ተስፋ እንዲያደርጉ አስችሏቸዋል። አልፎ አልፎ በክረምት ሃይቁ የተወሰኑ ውሃ ያቆር እንደነበር የሚናገሩት የአለም ዩኒቨርሲቲ ዋጥናት ባለሙያ የሆኑት ዶክተር ተሾመ ስዩም ዘንድሮ ግን በመላ ሀገሪቱ ከጣለው ከመጠን ያለፈ ዝናብ ጋር በተያያዘ የአረማ ሃይቅም ከቀድሞ ይዞታው ጋር በሚቀራረብ ደረጃ እንዲመለስ አስችሎታል ይላሉ። ዶክተር አድማሱ ቦጋለ የዩኒቨርሲቲ ማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካይም በዚህ ይስማማሉ። በተጨማሪም ግን ለ8 አመታት በሃይቁ ዙሪያ የተፋሰስ ልማት ስራ ሲሰመቆየቱ የራስዎ አስተዋጽኦ አለው ይላሉ። ከዚህ ባሻገር ከሃይቁ ከርሰ ምድር ወደ ሐረር ቢራይ ወሰደ የነበረው ውሃ መቋረጡም የራስዎ አስተዋጽኦ አለው ብለው የሚያምኑ የሐረማያ ከተማ ነዋሪዎች በርካታ ናቸው። ሃይቁ ከጠፋበት ከ1996 ዓመተ ምህረት በኋላ የተወለዱ 16 ዓመት ያልሞላቸው የሐረማያ ከተማ ታዳጊዎች ታላላቆቻቸው ሲነግሯቸው የኖሩትን አሳርባካውንም ዋናውንም የጀልባ ሽርሽሩንም ሁሉንም አሁን ለማድረግ እየሞከሩ ናቸው። ዘወትር በሃይቁ ዙሪያ በርካታ ታዳጊዎች ይታያሉ። ከልጅ እስከ አዋቂ ቪኦኤ ያናገራቸው የሐረማያ ከተማ ነዋሪዎች ሙሉ በሙሉ በሃይቁ መመለስ እጅግ ደስተኞች ናቸው። ነገር ግን ደስታችን ዘላቂነት አይኖረው ይሆን? ሃይቁስ ተመልሶ ይጠፋ ይሆን የሚለው ስጋት ሁሉም በለወሳስ የሚያንጸባርቀው ነው። ለዚህ ሁሉም የየራሱ ምክር ሐሳብ ያንጸባርቃል። አቶ ማህፉዝ አለ ቀዳሚ ትኩረት መሆን ያለበት ወደ ሃይቁ የሚገባው ቆሻሻ መከላከል ላይ ነው ይላሉ።
ይሁን እንዳይበከል እንደገና ደለል ገብቶ እንደበፊቱ ነው ይሄን ውሃ ሳይሸፍነው መሬቱን ሳይሞላው የሚያስፈልገውን ትብብር አድርጎ መጠበቅ አለበት ይላሉ። እና በነሱ ጎንኛም በመንግስትና በዩኒቨርሲቲም ጎን ያከባቢው ህብረተሰቦች በጠቅላላ እነሱ መተባበር አለብን ማለት ነው። በተለይ በጣም አስከፊ አስቀያሚ የሆነ ቁሻሻ አለ እዛ አከባቢ የኔ ቤት ጎን። እሱን ቢያስቡበትና ለቁሻሻ ቦታ ቢያደርጉለት በጣም ተመረጭ ነው። ቀላል ቁሻሻ አልገባበትም አሁንም መንግስት ይሄን ችላ ብሎ ማለፍ የለበትም። በተለይ ዋን የቀዳ 5000 ቅጣት መናምን የሚሉት ነገር እሱን ከመያውሩት ያንቁሻሻ ቢያስወግደው ጥሩ ነበር መንግስታው።
ያረማ ከተማ አስተዳደርም ህብረተሰቡን ያሳተፈ የጽዳት ዘመቻ ከሳምንት በፊት አካሂዶ ነበር። ባረማ ዩኒቨርሲቲ የሃይድሮሊክስና ውሃ ሀብት ልማት ረዳት ፕሮፌሰር የሆኑት ዶክተር ተሾመ ስዩም ግን በርከት ያሉ ስራዎች በቅንጅት መስራት አለበት ባይ ናቸው።
የጀመረው ስራ ምንድነው መሆን ያለበት? የውሃ አጠቃቀም አሁን ይሄ ሀይቅ በባለቤትነት የዚህ ነው የሚባል የለው። የውሃ አጠቃቀም አስተዳደር የሚባል አለ። የውሃ አጠቃቀም አስተዳደር ማለት የሚያስተዳድረው ይህንን ሀይቅ ነው። በሚያስተዳድርበት ጊዜ ምንድነው የሚያደርገው? በአመቱ ውስጥ ወደ ሀይቁ የሚገባ የገጸ ምድር ውሃ ይታወቃል። ምን ያህል እንደሆነ ስለሚታወቅ አጠቃቀሙም ላይ ደግሞ ህብረተሰቡ ለምሳሌ ለመስኖ ሲጠቀሙ ለመጠጥ ውሃ ከጉድጓድ ወጥቶ እስከ ሐረር ነው የሚሄደው ይሄ ውሃ። ስለዚህ ይሄ በሚደረግበት ጊዜ የሚገባውና የሚወጣው ውሃ የሚቆጣጠር ክፍል ወሳኝነት አለው። ሁለተኛ የውሃ ህግ የሚባል አለ። ያ ህግ እንዴት ነው የሚወጣው? ህብረተሰቡን ተጠቃሚውን ባሳተፈ ህጉ ሲመሰረት ምንድነው? ህዝቡ ራሱ አምኖ ተቀብሎ ይህ ሀይቅ የኔ ነው በባለቤትነት ላስተዳድረው ይገባኛል። ስለዚህ ይሄን ውሃ ያላግባብ የተጠቀመ ሰው ምን መቀጣት አለበት? ምን መደረግ አለበት የሚለው ነገር ሊዋቀር ይገባል።
ዶክተር ተሾመ የሃይቁን ተፋሰስ መከባከብ አስፈላጊ ነው ይላሉ። በተጨማሪም ሃይቁ ባለቤት እንዲኖር ማድረግ ያስፈልጋል ይላሉ ዶክተር ተሾመ። ይህም ህጋዊ ቅና ያለውና ግለሰቦች እንደፈለጉ የሚያገቡበት የራሱ ድንበር እንዲኖረው ያስችላል ነው የሚሉት። ከዚህ ባሻገር እስከ 6 ሜትር ጥልቀት አለው የሚሉትን ሃይቁ ላይ የተኛውን ደለል ቀስ በቀስ ማሳት ያስፈልጋል ይላሉ ዶክተር ተሾመ። የዩኒቨርሲቲው ምክትል ፕሬዚዳንት ተወካይ ዶክተር አድማሱ ቦጋለና የውሃ ሀብት ጥናት ባለሙያው ዶክተር ተሾመ ስዩም በጋራ የሚመክሩት የሃይቁ ተፋሰስ ልማት ላይ ትኩረት ሰጥቶ መስራት አስፈላጊ እንደሆነ ነው። የሐይቁ ተፋሰስ 71% የሚሆነው ወጣ ገባ መሬት ላይ ያለና ለአፈር መሸርሸር የተጋለጠ በመሆኑ የተፋሰሱ ስርዓት ኩረት ሊሰጥ ይገባል በሚል ላለፉት 8 ዓመታት የተፋሰሱ ልማት ላይ ዩኒቨርሲቲው እየሰራበት እንደሆነ ነው የሚናገሩት ዶክተር አድማስ ወጋለ።
የተፋሰሱ ልማት ተብሎ ራሱን የቻለ ፕሮጀክት ቀርጾ ዩኒቨርሲቲው በጀት መድቦ ያው ለተከታታይ ከ10 ዓመት በላይ ነው እንግዲህ እየተካሄደ ያለው። አሁን ደግሞ እንደዚህ አይነት ነገር እየሰራ ያለው ነገር በተግባር ስታየው ደግሞ ይበልጥ ደስ ስለሚለን ስለሚለው ማህበረሰቡም ይበልጥ ተጠናክረን እንደምንሰራ ነው። ሰሞኑን በሱ ላይ ነው እየተሰራ ያለው። ይሄንን ካረጋገጥን ወደሚቀጥለው ምን ሄደው ማህበረሰቡን የማህበረሰቡ ግንዛቤ በመጨመር አንተ ያልካቸው ነገሮች ናቸው ማህበረሰቡ የማህበራዊና ኢኮኖሚያዊ ጥቅም እንዳለው በማሳየትም በዛ ላይ እንዲጠቀምም አሳ ትራንስፖርቱን የመሳሰሉትን ይበልጥ በአካባቢው ተወዳጅና የተለመደ ስራ እንዲሆንም ዩኒቨርሲቲው ለዚህ ሙሉ አቅሙም አለው ባለሙያዎችም አሉት ስራውንም ማከናወን ይችላል።
ዶክተር አድማሱ ንግግራቸው ነቋጭት የዛሬ 6 ዓመት በሐይቁ ዙሪያ ዳግም ውይይት ለማድረግ ያበቃን በማለት ነበር። በርሳቸው እምነት የአረማ ዩኒቨርሲቲ ባስቀመጣቸው ምክረ ሐሳቦች መሰረት ከተሰራ ሐይቁ ተመልሶ አይጠፋም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከጋቢና ቪኦኤ ጋር ተነበራችሁ እያመሰገንን ዝግጅታችንን እዚህ ላይ ፈጽመናል። ኤደን ገረመው በመስተንግዶ፣ ትዝታ በላቸው በአርቶቱ፣ ስመኝሽ ቆየ በዜናዎቹ፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። It's been a long day
and I'll tell you all about it.